በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች፣ ምእመናን፣ ምእመናት ሁላችሁም በሕያው እግዚአብሔር ፍጹም ሰላም እንደምን ቆያችሁ? ልዑል እግዚአብሔር ሁላችንን በሕይወትና በሰላም ጠብቆ ለዚህች ዕለት አድርሶናልና የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማረው በሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ባለው ኃይለ ቃል መነሻነት ይሆናል። ኃይለ ቃሉም እንዲህ ይላል፣ ቡርክት አንቲ እምአንስት፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ። ይህን ኃይለ ቃል የተናገረው ከእግዚአብሔር ዘንድ ተልኮ የመጣው መልአከ ብርሃን ቅዱስ ገብርኤል ነው። ቅዱስ ቃሉን የጻፈልን ከሰባ ሁለቱ አርድእት ወገን የሆነ ወንጌላዊው ቅዱስ ሉቃስ ነው። ይህን ኃይለ ቃል መንፈስ ቅዱስ የመላባት ኤልሳቤጥም መስክራለች። ታዲያ መልአከ ብርሃን ቅዱስ ገብርኤል የመሰከረውና ቅድስት ኤልሳቤጥ የመሰከረችው ምስክርነት ሰማይና ምድር የማይወስነውን አምላክ ዘጠኝ ወር ከአምስት ቀን በማህፀኗ የተሸከመችው ኪሩቤልና ሱራፌል በፍርሃትና በረሃድ ሆነው ዙፋኑን እየተንቀጠቀጡ የሚሸከሙትን ጌታ በጀርባዋ ለማዘል በክንዷ ለመታቀፍ የበቃችው ፍጥረታትን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግበውን መጋቢ ዓለማት ጌታን የድንግልና ጡቶቿን ለማጥባት የተመረጠችውን ሰማይና ምድር ከፊቱ የሚሸሹለት ሰባቱ መቅረዞች በፊቱ የሚበሩለት የባሕርይ አምላክ ጌታ ለመጀመሪያ ጊዜ በከናፍ ፍሮቿ ለሳመችው ለቅድስት ድንግል ክብር ከቅዱስ ገብርኤልና ከቅድስቲቱ እናት ከኤልሳቤጥ የተነገረ ነው። ታዲያ ቅድስት ድንግልን ቡርክት አንቲ እምአንስት፣ ከሴቶች ተለይተሽ መርገመ ስጋ መርገመ ነፍስ የሌለብሽ በረከተ ስጋ በረከተ ነፍስን እያማለሽ የምታሰጭ ነሽ ብሎ መልአከ ብርሃን ቅዱስ ገብርኤል መሰከረ። ቅድስቲቱ እናት ኤልሳቤጥ በመንፈስ ቅዱስ ተቃኝታ መስክራላታለችና ዛሬ እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ ክብረ ቅድስት ድንግልን እንማራለን። ቅድስት ድንግል ማርያምን ኦርቶዶክሳዊት ተዋህዶ ቤተ ክርስቲያን የምታከብራት ለምንድን ነው የሚለውን በምዕራፍ እናየዋለንና እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችን ይግለጥልን። ቅድስት ድንግል ማርያምን የምናከብራት ለምንድን ነው ስንል ቅዱሳት መጻሕፍት እንደሚያስተምሩን ሊቃውንት አበው እንዳመሰጠሩት የሁላችን እመቤትና ንግሥት በመሆኗ ነው። በመጽሐፍ ቅዱስ ላይ እመቤት የተባሉ ሴቶች አሉ። ለምሳሌ በኦሪት ዘፍጥረት ምዕራፍ 16 ቁጥር 4 ላይ ሳራን እመቤት ይላታል። የአብርሃምን ሚስት ሳራን ለአጋር እመቤቷ ተብላለች። እንደገና በሁለተኛ ነገሥት ምዕራፍ 5 ቁጥር 3 ላይ የንዕማንን ሚስት ከእስራኤል መጣችሁ ብላቴና እመቤቷ ይላታል። እንደገና በሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 ላይ የመሳፍንቱን የመኳንንቱን ልጆች የምታሳድገውን ሮምና የምትባለውን ሴት ዮሐንስ እመቤቴ፣ እርስ በርሳችን እንዋደድ ይላታል። እነዚህ ሁሉ በብሉይም በሐዲስም የተጻፉ ሴቶች እመቤት መባላቸው ምናልባት ሳራ የደጉ አብርሃም ሚስት በመሆኗና የአጋር እመቤት በመሆኗ፣ ያችም የመኮንኑ የንዕማን ሚስት በመሆኗ፣ እችም የመሳፍንቱን የመኳንንቱን ልጆች የምታሳድግ ስለሆነ ሮምና እመቤት ተብላ ተጠርታለች። ቅድስት ድንግል ማርያምን ግን እመቤት ንግሥት የምንላት ቅድመ ዓለም የነበረ አሁንም ያለ ዓለምን አሳልፎ የሚኖር በእግዚአብሔርነት፣ በአምላክነት፣ በፈጣሪነት፣ በመንግስት፣ በአገዛዝ፣ በስልጣን፣ በእበይ፣ በክብር፣ በኃይል፣ በክሂል፣ በቅድምና ከአብ ከመንፈስ ቅዱስ ጋር የተካከለውን ተቀዳሚ ተከታይ የሌለውን የአብ የባሕርይ ልጁን በኅቱም ድንግልና ጸንሳ በኅቱም ድንግልና የወለደ ሽ በመሆኗ እመቤትነቷ ከሁሉም የላቀ ከሁሉም የከበረ ከሁሉም ከፍ ከፍ ያለ ነው። ለዚህ ነው ቅድስቲቱ እናት ኤልሳቤጥ በሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይ ቅድስት ድንግል አምላክን ጸንሳ ወደ ቤቷ ሄዳ ሰላምታን በሰጠቻች ጊዜ በመንፈስ ቅዱስ ተቃኝታና ተመልታ ምንትኑ አነ ከመ ትምጽእ ኀቤ እሙ ለእግዚእየ የጌታዬ እናቱ ወደ እኔ ትመጪ ዘንድ እኔ ምንድን ነኝ አለች። ለልማዷ አገልጋይ ወደ እመቤቲቱ ትሄዳለች እንጂ እመቤት ወደ አገልጋዩ አትሄድም። አንቺም የጌታዬ እናቱ እመቤቴ ስትሆኚ እንዴት ወደ እኔ ቤት ትመጫለሽ ብላ በእውነት እመቤትነቷን መስክራለች። በተመሳሳይ መልኩ ልጅ ዮሐንስም ፈጣሪው ክርስቶስ ወደ ዮርዳኖስ ሲመጣ ባየው ጊዜ እኔ ወደ አንተ ልመጣ ይገባል እንጂ ወአንተኑ ትመጽሐቤ አንተ ወደ እኔ ትመጣለህን ብሎ በኋላ ጊዜ እንደመሰከረ እናቱም ኤልሳቤጥ ቀድማ ቅድስት ድንግል እመቤቷን የጌታዬ እናቱ ወደ እኔ ትመጪ ዘንድ እኔ ምንድን ነኝ ብላ በመንፈስ ቅዱስ ተቃኝታ እንደመሰከረችላት የጌታችን እናት ንግስታችን እመቤታችን በመሆኗ እናከብራታለን፣ እናገናታለን። እመቤትነቷ ለእኛ ብቻ ሳይሆን ሳይሆን ለመላእክት ጭምር ነው። ሊቁ ምን ብሏል? ማርያም ድንግል እግዝእተ መላእክት ወሰብእ፣ ድንግል ማርያም የመላእክትና የሰዎች እመቤት ይላታል። ምክንያቱም በንጽህናዋ በቅድስናዋ ምክንያት እህቶሙ ለመላእክት ተብላለች፣ ወእህቶሙ ለመላእክት። ሕርያቆስ አባታችን በቅዳሴ ማርያም ድርሰቱ ላይ የመላእክት እህታቸው አንቺ ነሽ ይላታል። ለምን እህትነናያ እነዋት እህታችን ይሏታል። በንጽህና በቅድስና መላእክትን መስላለች፣ ያውም በልጣለች። ነገር ግን መላእክትን የፈጠረውን የመላእክትን ጌታ በመውለዷ ደግሞ የመላእክት እመቤታቸው ናት። ለምሳሌ ቅዱስ ገብርኤል ቢጠየቅ፣ ቅዱስ ገብርኤል ቅድስት ድንግል ማርያም ለአንተ ምን ናት ቢባል፣ ቅድስት ድንግል ማርያም እኔን ካለመኖር ወደ መኖር አምጥቶ የፈጠረኝ ፈጣሪን በህቱም ድንግልና ጸንሳ በህቱም ድንግልና የወለደችው የፈጣሪ ክርስቶስ እናቱ ብሎ መልስ ሊሰጥ ይችላል። ኪሩቤል ሱራፌል ቢጠየቁ ቅድስት ድንግል ለእናንተ ምናችሁ ናት ቢባል፣ እኛ በፍርሃት በረአድ ሆነን ዙፋኑን እየተንቀጠቀጥን የምንሸከመውን ጌታ በጀልባ ያዘለች በክንዷ የታቀፈች የፈጣሪያችን እናት እመቤታችን ብለው መልስ ሊሰጡ ይችላሉ። ስለዚህ ድንግል ማርያምን ሊቁ ምን አለ? እግዝእተ መላእክት ወሰብ፣ የሰውም የመላእክትም እመቤታቸው ብሎ መስክሮላታልና እመቤታችን ንግስታችን በመሆኗ ሁላችን እናከብራታለን፣ እናገናታለን። ነቢያትም መንፈስ ቅዱስ የራቀውን አቅርቦላቸው የረቀቀውን አጉልቶላቸው እመቤትነቷን ንግስትነቷን ጽፈዋል፣ መስክረዋል። በተለይ ነቢየ እግዚአብሔር ዳዊት በመዝሙር 44 ቁጥር 9 ላይ ንግስትነቷን ምን ብሎ መሰከረ? ወትቀውም ንግስት ዜማንከ፣ ንግስቲቱ አለ ወርቀ ዘቦ ግምጃ ደርባ ደራርባ በቀኝ ትቆማለች። ድንግል በቁሙ ወርቅ የምትለብሱን አይደለም፣ በወርቅ የተመሰለ ንጽሐ ስጋ ንጽሐ ነፍስ ንጽሐ ልቡናን ገንዘብ አድርጋ ከንጉስ ክርስቶስ ቀኝ በባለሟልነት በምልጃ ለምልጃ መቆሟን ሲያመለክት፣ ንግስቲቱ አለ ወርቀ ዘቦ ግምጃ ደርባን ደራርባ በቀኝ ትቆማለች በማለት መስክሮላታል። ዝቅልና ወለ ገጽኪ ይትመሐለሉ ኩሎ ማሕዛ ብኡላነ ምድር፣ የምድር ባለጸጎች የከበሩት የገነኑት ሁሉ ገጸ ረድኤትሽን ለማግኘት በፊትሽ ይማለላሉ በማለት እመቤት በመሆኗ ሁሉም ገጸ ረድኤቷን ለማግኘት ከፈጣሪዋ ከልጇ እንድታማልደው ሰአሊ ለነ ቅድስት፣ ቅድስቶ ይለምኝልን ብሎ እንደሚማጸናት እመቤትነቷን ንግስትነቷን በመጥቀስ ዳዊት አስቀድሞ ትንቢት ተናግሮላታልና እመቤት ንግስት በመሆኗ ሁላችን እናከብራታለን፣ እናገናታለን። ልዑለ ቃል ኢሳያስም ስለ ክብሯ አስቀድሞ መንፈስ ቅዱስ ገልጦለት በትንቢቱ በምዕራፍ 49 ቁጥር 23 ላይ እንዲህ አለ፣ ነገሥት አማኅወትኪ፣ ነገሥታት አያቶችሽ አባቶችሽ ናቸው። ወነጋሲያት አጻንያትኪ፣ ንግሥታቱም ገረዶችሽ ናቸው። ወይሰግዱ ለኪ ውስተ ገጸ ምድር፣ ግንባራቸውን ዝቅ አድርገው ምድር አስነክተው ይሰግዱልሻል፣ የእግርሽንም ትቢያ ይልሳሉ አለ። ስለዚህ የንግሥታቶች ሁሉ ንግሥት መሆኗን ሲመሰክር ምን አለ? ንግሥታቱ ሁሉ ዝቅ ብለው ግንባራቸውን መሬት አስነክተው ይሰግዱልሻል፣ የእግርሽንም ትቢያ ይልሳሉ በማለት የፍቅር ሞግዚቶቿ የሆን ሁላችንም ንግስታት የከበሩት ሁሉ ከፈጣሪዋ ወይም ከልጇ እንድታማልዳቸው በፊቷ እንደሚማለሉ ኢሳያስ አስቀድሞ ትንቢት ተናግሮላታልና የንግስታቶች ንግስት እመቤት በመሆኗ ቤተ ክርስቲያናችን ታከብራታለች፣ ታገናታለች። ራሷ ቅድስት ድንግልም የብስራትን ቃል ከቅዱስ ገብርኤል ሰምታ በኋላም ደግሞ ጽንሱ ሰላምቷን ሰምቶ በደስታ ዘሎ ኤልሳቤጥን በመንፈስ ቅዱስ ተቃኝታ ክብሯን ንጽህናዋን ከመሰከረችላት በኋላ በሉቃስ ወንጌል ምዕራፍ 1 ቁጥር 48 ላይ እንደተጻፈ እነሆ ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል፣ ንዕድ ነሽ ክብርት ነሽ ይሉኛል በማለት አይደለም በኤልሳቤጥ አይደለም በቅዱስ ገብርኤል ብቻ ሳይሆን ትውልደ ሴም፣ ትውልደ ካም፣ ትውልደ ያፌት በመላ ንዕድ ክብርት ነሽ ብሎ እንደሚያመሰግናት ራሷ ቅድስት ድንግል መስክራለችና በእውነት ወንጌልን ያነበበ ወንጌልን የተማረ በመላ የአምላኩን እናት የፈጣሪውን እናት ብጽዕት ነሽ እያለ ንዕድ ነሽ ክብርት ነሽ እያለ ያወድሳታል። ስለዚህ ንግሥት ናትናት መቤት ናትና ቤተ ክርስቲያናችን ታከብራታለች፣ ታገናታለች። ይህንም መቤትነቷን ፍቁረ እግዚእ ዮሐንስም መስክሯል። በራእዩ በምዕራፍ 12 ቁጥር 1 ላይ የክብሯ ነገር ተገልጦለት እንዲህ አለ፣ ወአስተርአየ ተአምር ዐቢይ በውስተ ሰማይ፣ በሰማይ ደገኛ ታላቅ ምልክት ታየ አለ። ብእሲት እንተ ትለብስ ፀሐይ፣ ፀሐይን ተጎናጽፋ፣ ወወር ታይተ እገሪሃ፣ ጨረቃን ከእግሮቿ በታች ተጫምታ፣ ወዲበ ርእሳኒ አክሊል ዘአሰርቶ ክሌቱ ከዋክብት፣ በራሶቿም ላይ እንደ እንቁ ፈርጽ ያሉ 12 ሰባትን ከዋክብት ያሉበትን የዘውድ ደፍተር ተመለከትኩ አለ። እሷ ማና ሲባል ዝቅ ብሎ አሕዛብን ሁሉ በበትረ ስልጣኑ የሚገዛውን ወልደ እግዚአብሔርን የወለደች ኃያሉን አምላክ የወለደች እንደሆነች መሰከረ። እሷ ማና ስትባል እነ ዳዊት ንግስትነቷን፣ እነ ኢሳያስ ንግስትነቷን፣ እነ ኤልሳቤጥ እመቤትነቷን የመሰከሩላት ቅድስት ድንግል መሆኗን ቃለ ቃሉ አስረዳ። ፀሐይን ተጎናጽፋ ጨረቃን ተጫምታ 12 ከዋክብት ያለበትን ዘውድ ደፍታ ተመለከትኩ ይላል። የንግስታት ክብር ምድራዊ ክብራቸው፣ ለምሳሌ በዚህ ዓለም ያሉ ብዙ ንግስታት ምናልባት ወርቅ የወርቅ ካባ ደርበው ደራርበው ሊሆን ይችላል፣ ወርቀ ዘቦ ግምጃ አድርገው ሊሆን ይችላል እንጂ ፀሐይን መጎናጸፍ አልቻሉም። ንግስታቱ የወርቅ ጫማ ተጫምተው ሊሆን ይችላል እንጂ ጨረቃን መጫማት አልቻሉም። ንግስታቱ የወርቅ የእንቁ ዘውድ ደፍተው ሊሆን ይችላል እንጂ ከዋክብትን መድፋት አልቻሉም። ስለምን አልቻሉም ቢባል ንግስትነታቸው ምድራዊ ነው። እሷ ግን ንግስተ ሰማያት ወምድር ናትና የሰማይ ጌጥ የሆኑትን ፀሐይን ተጎናጽፋ ጨረቃን ጫማው አድርጋ ከዋክብትን ደፍታ አቡቀለምሲስ ዮሐንስ ባለ ራእዩ ክብሯን ገናንነቷን ተመልክቶላታል። ፀሐይ የቀን ጌጥ ነው። ጨረቃና ከዋክብት የሌሊት ጌጦች ናቸው። የቀንም የሌሊትንም ሁለቱን ጌጦች ደርቦ ደራርቦ መገኘት የምድርም የሰማይም ንግስት ለሆነች ለቅድስት ድንግል ከፈጣሪዋ ከልጇ ከክርስቶስ የተሰጣት ፍጹም ጸጋ ነው። ፀሐይ ሳይንቲስቶቹ ወይም ጠበብቶቹ አስትሮኖመሮቹ ፀሐይ ከመሬት እጅግ እንደተለቀች ይናገራሉ። በሳይንሳዊ ምልከታቸውም ፀሐይ ከምድራችን 1,300,000 ጊዜ ትበልጣለች ይላሉ። 1,300,000 መሬቶች ቢጨፈለቁ አንድ ፀሐይ አይወጣቸውም ይላሉ። ከምድር እስከ ሰማይ ያለው ርቀት እንደ ምሁራኑ ትንታኔ ከሆነ 150,000,000 ኪሎ ሜትር ይገመታል። ከዚህ የተነሳ ትንሽ መስላ ትታይ እንጂ ሚሊየን መሬቶች አንድ ፀሐይ አይመላቸውም ይላሉ። ታዲያችን ፀሐይ ቅድስት ድንግል ተጎናጽፋት ዮሐንስ ሲመለከት የተሰጠው ክብር ምን ያህል ታላቅ ይሆን? በመሰረታዊ ነገሩ ቅድስት ድንግል ፀሐይን መጎናጸፏ ይደንቀናል። እጅጉን የሚደንቀን ግን እሷ የተሸከመችው በማኅፀኗ የትኛው ፀሐይ ነው ሲባል እውነተኛው ፀሐይ ወልደ እግዚአብሔር ኢየሱስ ክርስቶስ መሆኑ ነው። ፀሐይ ዘኢያርብ የማይጠልቅ ፀሐይ የተባለ ነቢየ እግዚአብሔር ሚልኪያስ ይእተ አሚረ ይሰርቅ ለክሙ ፀሐይ ጽድቅ፣ የእውነት ፀሐይ ይወጣላችኋል ብሎ የመሰከረለት ብርሃነ ቅዱሳን እውነተኛውን ፀሐይ ኢየሱስ ክርስቶስን በማኅፀኗ ተሸከመች፣ ግን አልተቃጠለችም። ፀሐይ ፊት መቅረብ ያቀልጣል፣ ያጠፋል፣ ያሟሟል። ቅድስት ድንግል ግን የፀሐይን ፈጣሪ በማኅፀኗ ስትሸከም አልተቃጠለችም። ይህ የተሰጣት ታላቅ ክብር ነው። ሙሴ በደብረ ሲና ሐመልማል ከነበልባል ነበልባል ከሐመልማል ተውህዶ ነበልባሉ ሐመልማሉን ሳያቃጥለው ሐመልማሉ ነበልባሉን ሳያጠፋው አየ። ወቀርበ ይጠይቆ ይላል። ሊረዳው ቢወድ በጎቹን ከፈረሰ ግን አግብቶ ዘግብቶባቸው ሄዶ ያን ምስጢር ተመልክቷል። ነበልባል የመለኮት ሐመልማል ትስብእት ነው። ቅዱስ ቄርሎስ እንደመሰለው አንድም ነበልባል የጌታ ሐመልማል የእመቤታችን ነው እና እሳተ መለኮት ጌታን በማኅፀኗ ስትሸከም አልተቃጠለችም። እውነተኛውን ፀሐይ ኢየሱስ ክርስቶስን በማኅፀኗ ስትሸከም አልተቃጠለችም። በመሆኑም ፀሐይን ተጎናጽፋ ጨረቃን ተጫምታ 12 ከዋክብት ያለበትን ዘውድ እንደ እንቁ ፈርጥ በራሶቿ ላይ ተቀዳጅታ ዮሐንስ ተመልክቷታልና ክብሯ ከፍ ከፍ ያለ ነው። ለዚህ ነው ታላቁ ሊቅ ቅዱስ ኤፍሬም ሶርያዊ ብርሃንኪ አቢም ብርሃነ ፀሐይ ብሎ የመሰከረው። ብርሃንሽ አለ ከፀሐይ ብርሃን ይበልጣል አለ። በትክክል ፀሐይ የምታበራው የት ነው ብለን ስንመረምር በዚህ ዓለም ነው የምታበራው እንጂ ብርሃንን በማይሻው ሰማያዊ ዓለም ውስጥ ገብታ ልታበራ አትችልም። ለምሳሌ ኢዮር ላይ ባሉት ነገደ ኪሩቤል፣ ነገደ ሱራፊል፣ ነገደ ኃይላት ላይ፣ ራማ ላይ ባሉት ነገደ አርባብ፣ ነገደ መናብርት፣ ነገደ ስልጣናት ላይ፣ ኤረር ላይ ባሉት ነገደ ሊቃናት፣ ነገደ መኳንት፣ ነገደ መላእክት በተባሉት በመላእክት ዓለም ገብታ ልታበራ አትችልም። ስለምን አትችልም ቢባል ብርሃንን የማይሻ ብርሃናዊ ከተማ አድርገው ስላሴ ስለፈጠሩት ነው ያንን ዓለመ መላእክትን። ቅድስት ድንግል ግን ፀሐይ ከማትገባበት ከዓለመ መላእክት ንጽህናዋ ክብሯ ይመሰክርላታልና በእውነት ድንግል ብርሃንኪ አቢም ብርሃነ ጻሃይ ብርሃንሽ ከጻሃይ ብርሃን ይበልጣል በማለት ሊቁ ቅዱስ ኤፍሬም መሰከረ። ዮሐንስም ጻሃይን ተጎናጽፋ በማለት ክብሯን መስክሮላታል። ማህይቶተ ቤተክርስቲያን ቅዱስ ያሬድም ይህን አየና ምን ብሎ መሰከረ? እምነ ጻሃይ አቢ ብርሃና ብርሃኗ ከጻሃይ ብርሃን ይበልጣል። አንቀጻ ድህኑ አልባቲሙስና ነውር ነቀፋ የሌለባት የድህነት ደጃፍ ናት። በክብሯ በስፋት ስርጉስና በክብር በጌትነት ስኗ ውበቷ ደምግባቷ ያማረ ያጌጠ የተሸለመ የተዋበ ነው። አማን በአማን መሶብ ዘመንና እውነት በእውነት መና ወልደ እግዚአብሔርም በማህፀኗ የተሸከመች መሶብ ወርቅ ናት ብሎ ብርሃኗ ከፀሐይ ብርሃን እንደሚበልጥ መሰከረ። ለዚህ ነው ሰሎሞንም አስቀድሞ ይህ ነገር ተገልጦለት በመሐሊው ላይ መኑ ይእቲ ዛቲ እንተ ትሕውስ ከመዎ ሰናይት ከመወር ወብሬት ከመፀሐይ ውህረታቲሃ በምስጢር ይቺ እንደ ማለዳ ብርሃን የምትጎበኝ እንደ ፀሐይ የሞቀች እንደ ጨረቃ የደመቀች ማናት ይላል። ወህረታቲሃ በምስጢር እንተ ትሕውስ ካለ በጉባኤ ነቢያት በጉባኤ ካህናት የምትጎበኝ እንተ ትሕውስ ካለ የምትጎበኝ ይቺ ማናት ይላል። ክብሯ እመቤትነቷ ንጽህናዋ እንደ ፀሐይ የሞቀ እንደ ጨረቃ የደመቀ እንደ ጽጌያት እንደ ከዋክብት ያሸበረቀ ክብሯ ከሩቅ ተገልጦለት መሰከረ። ዝቅ ይልና ውህረታቲሃ በምስጢር አካሄዷ ሁሉ በምስጢር ነው አለ። እውነት ነው፣ የድንግል ማርያም ነገር ምስጢር ነው። ሰማያዊ መለኮትን በስጋ በማህፀኗ መሸከሟ ምስጢር ነው። ኪሩቤል ሱራፌል በፍርሃት ሆነው ዙፋኑ የሚሸከሙትን ጌታ በጀርባዋ ማዘሏ በክንዷ መታቀፏ ምስጢር ነው። በድንግልና ሳለች ወተትን ከጡቶቿ ተገኝተው መጋቢያ ለማት ልጇን መመገቧ ምስጢር ነው። እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ መገኘቷ ምስጢር ነውና አካሄዷ ሁሉ በምስጢር የሆነ ይቺ ማናት በማለት ሰሎሞን መስክሮላታል። ስለዚህ እመቤታችን በመሆኗ እናከብራታለን፣ እናገናታለን። እመቤትነቷ በዚህ ዓለም ብቻ ሳይሆን በገነትም ባሉ በአጸደ ነፍስ ሕያዋን በሆኑ በቅዱሳን ዘንድ ይነገራል። እመቤትነቷ ለእኛም ለነሱም ነው። ይህም ሊታወቅ ከዕለታት ባንዳቸው ታላቁ ሊቅ ቅዱስ ኤፍሬም ሲያስተምር በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ፣ እመቤቴ ማርያም ሆይ በመልአኩ ሰላምታ ሰላም እልሻለሁ ብሎ የእመቤትነቷን ነገር እያመላ እያሰፋ እያራቀቀ በሚያስተምርበት ሰዓት አብሮት የተማረ ባልንጀራው ስምዖን ዘአምድ ይባላል። መምህራቸው ያዕቆብ ዘንጽቢን ይባላል። ቁጥሩ ከሰለስቱ ምዕት ነበረ፣ አርፎ ነበረ እና ሲያስተምር ሰማው። እንዴ እመቤት የሚለውን ቃል በጣም አራቀ አስተምርሃል፣ ይህን ነገር ኬታ አገኘ ሲለው ከመምህራችን አለው። እንዴ መምህራችን አርፎ የለም አለው፣ በአጸደ ነፍስ እኮ እንዲህ እያለ ያመሰግናታል አለው። እንግዲህ ያን ጊዜ ረቀቀበት ስምዖን። ይልቁኑ አለው ቅዱስ ኤፍሬም ናስቲ እግዚአብሔር የሚገልጥልን ነገር አይታወቅምና ከመምህራችን መቃብር ሄደን እንጠይቅ፣ ቃለ እግዚአብሔር እንጠይቅ ተባብለው ሄደው ከመቃብሩ ቆመው በሚጸልዩበት ጊዜ ታላቅ ቅዱስ ሊቅ የነበረው መምህራቸው ያዕቆብ ዘንጽቢን ከሞት ተነስቶ አስሩ ጣቶቹ እንደ ፋና እንደ መብራት እያበሩ ምን ብሎ መሰከረ? በሕይወቴ ብለኪ ሰላም ለኪ ኦ ቅድስት ድንግል ከመስምዖን ዘአምድ ወድኅረ ሞቴ እሰ ይብሉኪ ወይድሱኪ ሁሉ አይጽምቴ ሰላም ለኪ ኦ እግዝእቴ ቅድስት ድንግል ከመኤፍሬም ለባህዊ፣ በሕይወቴ እያለው እንደ ስምዖን ዘአምድ ሰላም እልሻለሁ፣ ከሞትኩኝ በኋላ እንደ ሶርያዊው ኤፍሬም መላው አጥንቶቼ ሳይቀሩ እመቤቴ ይሉሻል ብሎ መስክሮ አርፏል። ስለዚህ ምስክርነት በአጸደ ስጋም በአጸደ ነፍስም ያሉት ሁሉ የሚሉት በመሆኑ እመቤታችን ንግስታችን በመሆኗ ሁላችን እናከብራታለን፣ እናገናታለን፣ እንወዳታለን። በሁለተኛ ደረጃ ቅድስት ድንግልን የምናከብራት በንጽህናዋ ምክንያት ነው። የንሷ ንጽህና የተለየ ንጽህና ነው። ሶስት አይነት ንጽህና አለ፤ ንጽሐ ስጋ፣ ንጽሐ ነፍስ፣ ንጽሐ ልቡና። ቅዱሳን ልባቸው ንጹህ ሆኖላቸው እግዚአብሔርን ተመልክተዋል። በወንጌል ልባቸው ንጹህ የሆነላቸው ብፁዓን ናቸው እግዚአብሔርን ያዩታልና እንደተባለ ለከዊነ እሳት ለነጽሮተ ስሉስ ቅዱስ ለመጨረሻው የፍጹምነት ማዕርግ ደርሰዋል። ግን እዛ የደረሱት ወድቀው ተነስተው ነው። ጻድቅ ሰባት ጊዜ ይወድቃል ሰባት ጊዜ ይነሳልም ብሎ ነቢየ እግዚአብሔር ዳዊት እንደመሰከረ፣ ቅድስት ድንግል ግን ገና ከእናቷ ማህፀን ጀምራ በመንፈስ ቅዱስ ጸጋ የተጠበቀች በመሆኗ ንጽሐ ስጋ፣ ንጽሐ ነፍስን፣ ንጽሐ ልቡናን በአንድ ላይ አስተባ አብራ በመገኘቷ አምላክን ማየት ሳይሆን ለመውለድ በቅታለች። ይህ ንጽህናዋ የተለየ ንጽህና የተለየ ቅድስና ነው። ነቢያትም ሐዋርያትም ስለ ንጽህናዋ ጽፈዋል መስክረዋል። ኢሳይያስ በምዕራፍ 1 ቁጥር 9 ላይ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆነ ገሞራንም በመሰልነ ነበር ብሎ ንጽሕት ዘር ቅድስት ድንግል መትረፏን አስቀድሞ መንፈስ ቅዱስ ገልጾለት መስክሯል። ሰሎሞን አባታችንም የንጽህናዋን ነገር በአምሳልም በትንቢትም ገልጦታል። ለምሳሌ በመኃልዩ በምዕራፍ 2 ቁጥር 1 ላይ ምን አለ? በሱፍ አበባ ንጽህናዋን ይመስላል። ወከመጽየ ደንጎላት በማእከለ አስዋክ፣ በሾህ መካከል እንዳለ የሱፍ አበባ እንዲሁ ወዳጄ በቆነጃጅት መካከል ናት ይላል። ይህን ሊቁ ሲተረጉመው ወከመጽየ ደንጎላት በማእከለ አስዋክ ከመሀ አንቲኒ ወላዲተ አምላክ፣ አምላክን የወለድሽ እመቤታችንም አንቺ እንደ ሱፏ አበባ ነሽ ይላል። ምክንያቱም ያቺ የሱፍ አበባ ዙሪያዋን እሾህ ከቧት እያለች ታብባለች፣ ታፈራለች። ቅድስት ድንግልም ኃጢአት እንደ እሾህ በከበባቸው በማእከለ አይሁድ ሳለች ከሐሌው ከማሰብ ከነቢብ ከመናገር ከገቢር ከመስራት ኃጢአት ተቆጥባ በሃይማኖት በምግባር በንጽህና በቅድስና በዘላለማዊ ድንግልና ጸንታ የሕይወት ፍሬ ኢየሱስ ክርስቶስን አፍርታ ተገኝታለች። ለዚህ ነው ከታላላቅ ሊቃውንት መካከል እነ አባ ጽጌ ድንግልና እና አባ ገብረ ማርያም ዘደብረሃንታ ዘጸገይኪ ጽጌ በማእከለ አይሁድ አስዋክ፣ እሾች በተባሉ በአይሁድ መካከል ሳለሽ ጽጌ አበባ ክርስቶስን አብበሽ የታየሽ በእውነት የሱፍ አበባ በማለት በማኅሌተ ጽጌ ድርሰታቸው ላይ ክብሯን መስክረውላታል። ስለዚህ ቤተ ክርስቲያናችን ቅድስተ ቅዱሳን ትላታለች። ከተለዩት የተለየሽ ንጽሕተ ንጹሐን ከንጹሐን ይልቅ ንጽሕት የሆነሽ መሆኗን ምስክርነቷን ትሰጣለች። ሰሎሞንም በመኃልዩ በምዕራፍ 4 ቁጥር 6 ላይ ወዳጄ ሆይ ይላል ሁለንተናሽ ውብ ነው ነውርም የለብሽ አለ። በውስጥ በአፋ በነፍስ በስጋ በንጽሐ ስጋ በንጽሐ ነፍስ በንጽሐ ልቡና ያማረ ያጌጠ የተሸለመ የተዋበ ንጽህናዋ ይገለጥለትና ሁለንተናሽ ውብ ነው ነውርም የለብሽ በማለት በእውነት ነውር ነቀፋ የሌላት እንደሆነች እንደመሰከረ ቅዱስ ገብርኤልም ለመጀመሪያ ጊዜ ተገልጦ የመሰከረው ይህንን ንጽህናዋን ቅድስናዋን ነው። ምን አለ? ተፈስሒ ፍስሕት እምልዕተ ጸጋ፣ ጸጋን የተመላሽ ደስተኛይቱ ሆይ ደስ ይበልሽ አለ። ጸጋ ይመላብሻል አላለም፣ ምልዕተ ጸጋ ይላል። ይሄ ንጽህናዋ ክብር ነው። ምክንያቱም አዳምና ሔዋን የተከለከሉትን የዛፍ ፍሬ በበሉ ጊዜ ጸጋቸው ተገፈፈ፣ ከፍጥረት ሁሉ ያ ጸጋ ተነሳ። በቅድስት ድንግል ግን ያ ጸጋ ያልጎደለ በመሆኑ ምን አለ? ምልዕተ ጸጋ፣ ጸጋን የተመላሽ አለ እንጂ ይመላብሻል ወደፊት አላለም። ምክንያቱም ጥንቱኑ ገና ከእናቷ ማኅፀን ጀምራ በመንፈስ ቅዱስ ጸጋ ተጠብቃ ትኖራለችና። ማኅሌታዊ ሊቅ ቅዱስ ያሬድ ይህን ይዞ ነው እንግዲህ በድጓው ላይ ማርያምሰ ተሐቱ እምትካት ውስተ ከርሡ ለአዳም ከመ ባሕሪ ጻዕዳ፣ ማርያምስ ማርያም ግን ከጥንት ጀምሮ በአዳም ባሕሪ ውስጥ አለ እንደ ነጭ ዕንቁ ታበራለች በማለት ንጽህናዋን በነጭ ዕንቁ መስሎ ይገልጠዋል። እቺ ነጭ ዕንቁ የተለየች ዕንቁ ናት። ብዙ አይናቁ የእንቋች አይነት አለ። ይቺ ነጯ ግን የተለየች ናት። የደፈረሰ ባህር ውስጥ ቢጥሏትም በደፈረሰው ባህር ውስጥ አብርታ ትታያለች። ጭቃው የደፈረሰው ባህር ወይም ጭቃ የእሷን ጽሬት አይለውጠውም። ቀን በተቀበለችው ብርሃነ ፀሐይ ሌሊት ስታበራ ትታያለች። ድንግል ማርያምም አዳማዊ ኃጢአት ባደፈረሰው በዚህ ዓለም ሳለች አዳማዊ ኃጢአት በላይዋ ላይ ሳይወድቅባት በንጽህና በቅድስና አሸብርቃ እውነተኛውን እንቆ ባህሪ ወልደ እግዚአብሔር ኢየሱስ ክርስቶስን ወልዳ በመገኘቷ፣ ማርያምስ ማርያም ግን ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች በማለት ይህ ታላቅ የቤተ ክርስቲያን ማኅቶት መብራት የሆነው ሊቅ ፍጹም የሆነ ንጽህናዋንና ቅድስናዋን መስክሮላታል። ይህ ሊቅ በዚያ ያበቃ። ንጽህናዋን ሲያነሳ እንዲህ ይላል፣ ሰአሊ ለነ ማርያም፣ ድንግል ማርያም ለምኝልን፣ ንጽሕት በድንግልና አልባቲ ሙስና ጸምር ጻዕዳ ራቁ ደመና። ንጽሕት በድንግልና አልባቲ ሙስና ነውር ነቀፋ የሌለባት በድንግልና ንጽሕት መሆኗን ከመሰከረ በኋላ ጸምር ጻዕዳ የተባዘተሽ ነጭ ጥጥ ናት አለ። ጥጥ በባህሪው ነጭ ነው፣ በጠባዩ ነጭ ነው። ነገር ግን ምንም አይነት ጥቁር ነገር ያልተቀላቀለባት ጸምር ጻዕዳ የተባዘተች ነጭ ጥጥ ናት ካለ በኋላ ራቁ ደመና የተራቆተች ደመና ናት በማለት ፍጹም ንጽህናዋን ይመሰክራል። በእርግጥ ቅድስት ድንግል በሁለቱም የደመና አይነቶች ተመስላለች። ዝናብን በተሸከመ ደመናና በተራቆተ ደመና ልክ እንደማ እንደ ቅዱስ ያሬድ ባሉ ተረፈ ቅርወስ ላይም ይሄ ተጠቅሶ ይገኛል። ለምሳሌ ቅዱስ ኤፍሬም አንቲ ዘበአማን ደመና አንተ አስተራይ ኪለነ ማየ ዝናብ፣ ንጹሕ የዝናብን ውሃ ቋጥረሽ የታየሽ እውነተኛ ደመና አንቺ ነሽ ይላል። የሐምሌ ነሐሴ ደመና በውስጡ ዝናብ ቋጥሯል፣ ዝናብን ያፈሳል። ድንግል ማርያምም በማህፀኗ የህይወት ዝናብ የተባለ የህይወት ጠል የተባለ ስቴ ጽሙአን የተጠሙት መጠጣቸው የተባለ ወልደ እግዚአብሔር ኢየሱስ ክርስቶስን በማህፀኗ በመሸከሟ እንደነ ቅዱስ ኤፍሬም ባሉ ታላላቅ ሊቃውንት ዝናብን በተሸከመች ደመና ተመስላለች። ኢትዮጵያዊ ቄርሎስ የተባለ አምደ ሃይማኖት የምንለው ሊቁ አባ ጊዮርጊስም ንዑ እንከ ከመና ልላ ለዛቲ ደመና ብርሃን እንተ ጦረቶ ለማየ ዝናብ ንጹህ፣ ንጹህ የዝናብ ውሃ የተባለ ኢየሱስ ክርስቶስን በማህፀኗ ቋጥራ የታየች የብርሃን ደመና የተባለች ቅድስት ድንግልን እናከብራት እናገናት ዘንድ ኑ በማለት ይመሰክርላታል። ሊቁ ማህሌታይ ግን ንጽህናዋን ለመጠቆም ይራቀቅና ራቁ ደመና ይላታል። ያቺ በየካቲት የምትታይ በመጋቢት የምትታይ ደመና ነጭ እንጂ በውስጧ ምንም አይነት የዝናብ ጠብታ እንዳልተቀላቀለባት ወይም የዝናብ ጠብታን በውስጧ እንዳልያዘች ቅድስት ድንግልም በዝናብ ጠብታ የተመሰለ የወንድ ዘር ወደ ማህፀኗ አልገባም፣ በዝናብ ጠብታ የተመሰለ ጠብታ ኃጢአት በሰውነቷ አልተቀላቀለምና ማህሌታዊው ንጽሕት በድንግልና አልባቲ ሙስና ጸምር ጻዳ ራቁ ደመና በማለት ክብሯን ንጽህናዋን በእውነት መስክሮላታል። ይህ ንጽህናዋ ይህ ውበቷ አይደለም በሰው ዘንድ ቀርቶ በልዑል እግዚአብሔር ዘንድ እንኳን የተወደደ ነው። ዳዊት አባታችን በመዝሙር 44 ከቁጥር 10 እስከ 11 ላይ ልጄ ስሚ ወገንሽን የአባትሽን ቤት እርሺ ንጉሥ ደምግባትሽን ወዷልና አለ። ስነ ስጋሽን ለተዋህዶ መርጧል ማለቱ ነው። እንግዲህ እመቤታችን የነበራት ውበት፣ የነበራት ደምግባት፣ የነበራት ንጽህና፣ የነበራት ቅድስና በእግዚአብሔር ዘንድ ራሱ አስመርጧታል። ንጉሥ የተባለ ወልደ እግዚአብሔር ክርስቶስ ነው፣ የአማልክት አምላክ የነገስታት ንጉሥ ነውና ንጉሥ አለ ውበትሽ ሽን ወዷል አለ። ይህ ስነ ስጋዋ በንጽህና በቅድስና በሃይማኖት በምግባር ቢጸና እንዴት በልዑል እግዚአብሔር ዘንድ ባለሟልነትን እንዳገኘ በእውነት ታላቁ አባት ራሱ ዳዊት ወገንሽን የአባትሽን ቤት እርሺ አለ። ንጉሥ ደምግባትሽን ወዷልና እሱም ጌታሽ ነውና አለ። ድንግል ፈጣሪዋን ጌታዋን ነውና የወለደችው። ይሄ በጣም የሚገርም ምስጢር ነው። ይህን ይዞ ነው እንግዲህ ታላቁ ሊቅ አባ ጽጌ ድንግል ምን አለ? እግዚአብሔር ነጸረ ኩሎ አለመ ወይረከበ ማርያም ዘከ ከማኪ እመ ኪያ ውሰ ጽጌ ዘምከርስኪ ተቀስመ ዳዊት አመረኪን ዘይብል ቅድመ ስም የወለቴ ወሬ ይዳግመ እስመ ፈቶ ንጉሥ ስነኪ አዳመ። እግዚአብሔር ዓለምን ሁሉ ተመለከተ፣ ማርያም እንዳንቺ ያለች እናት ግን አላገኘም አለ። በአበባ የተመሰለ አበባ የተባለ ወልደ እግዚአብሔር ክርስቶስ በማህፀንሽ አደረ። ዳዊት አመረኪን ዘይብል ቅድመ ዳዊት አስቀድሞ ልጄ ስሚ ወገንሽን የአባትሽን ቤት እርሺ ብሎ አመልክቶሻልና አስቀድሞ ነግሮሻልና በማለት በእውነት አስቀድሞ ዳዊት እንዴት አድርጎ እግዚአብሔር ውበቷን እንደወደደው መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት ተናግሯልና ከዳዊት ቃል ጠቅሶ ያመሰጥራል። ከዚሁ ከዳዊት ቃል በመነሳት ይልቁኑ እግዚአብሔር ጽዮንን ወዷታል፣ ማደሪያው ትሆነው ዘንድ መርጧታልና ዛቲ የት ይመራፌ ለዓለም ይች ለዘላለም ማረፊያዬ ናት ብሎ በመዝሙር 131 ላይ በዳዊት አድሮ ያናገረላት ናትና ስለ ንጽህናዋ እንዲህ ብሎ ይመሰክራል። በአማን ነጸረ እግዚአብሔር አብ እምሰማይ ምስራቀ ወምዕራበ ሰሜነ ወደቡበ ወውስተ ኩሉ አጽናፍ። እግዚአብሔር አብ በሰማይ ሆኖ ምስራቅን፣ ምዕራብን፣ ሰሜንን፣ ደቡብን ዳርቻዎችን ሁሉ በእውነት ተመለከተ፣ ተነፈሻ አሻተተ አለ። ወይ ረከበ ዘከማኪ በንጽህና በቅድስና በድንግልና እንዳንቺ ያለች አላገኘም። ወሰምረ መዓዛ ዚያኪ ያንቺን መዓዛ ወደደ። ድንግል ማርያም የነበራት መዓዛ ምንድን ነው? ሃይማኖቷ ነው፣ ምግባሯ ነው፣ ንጽህናዋ ነው፣ ቅድስናዋ ነው። ነጽሩ ሊተ ድንግለ ትምተ መዓዛ አፏ ይጼኑ ፍረተ ይላል ታላቁ ማህሌታይ ቅዱስ ያሬድ። የአፏ መዓዛ እንደ እንኳ የሚያውድ የታተመች አዳራሽ የተባለች ድንግልን ይውልኝ እንዳለ ሕርያቆስም መዓዛሽን ወደደ አለ። ቢወድስ ተቀዳሚ ተከታይ የሌለውን ልጁን ወደ አንቺ ላከ ብሎ በእውነት ውረድ ከዚች ቅድስት ድንግልም ተወለድ ብሎ አብ ልጁን እንደላከው ታላቁ ሊቅ አባ ሕርያቆስ በቅዳሴ ማርያም ላይ መስክሯል። ሊቃውንት ሁሉ ንጽህናዋን ቅድስናዋን አምልተው አስፍተው ጽፈውልናል። ሊቁም አባ ጊዮርጊስም ውእቱ ኬጰራቅሊጦስ ዘአቀባ ለድንግልም ከርሰመ ከመይ ትጌጊ ለዓለም፣ ለዘላለም እንዳትበድል ከእናቷ ማኅፀን ጀምሮ የጠበቃት ውእቱ ኬጰራቅሊጦስ እሱ ማነው አለ። አጽናኝ የተባለ እግዚአብሔር መንፈስ ቅዱስ እንደሆነ መስክሮላታል። ሊቁ ዮሐንስ አፈወርቅም ይህን ፍጹም ንጽህናዋን ሲመሰክር ወሶበ ረከበ ስጋሃ ቅዱሰ ወነፍሳ ቅድስተ ፈጠረ ሎቱ በመንፈስ ቅዱስ መቅደሰ ሕያው ለወልዱ፣ ንጹህ ስጋዋን ንጹህ ነፍሷን ባየ ጊዜ በማለት ተቀዳሚ ተከታይ ለሌለው የሌለው ለባህሪ ልጁ እናት ሆነው ዘንድ እንደመረጠ፣ ይልቁኑ ደግሞ ሊዋሃደው ስጋዋን እንደመረጠ ራሱ አፈወርቅ መስክሯል። ስለዚህ ሊቃውንት ቡርጽሮይ ከንጹህ ጭቃ ፈጠራት፣ ምንም በደል ካልተቀላቀለው ጭቃ ከሌለው ከንጹህ ጭቃ ፈጠራት። ወይ ረኩሰት በምን ትኒም ዘፈጠራ ድንግል በህሊናሃ ወድንግል በስጋሃ፣ ከፈጠራትም ጀምሮ በምንም በምንም አልተዳደፈችም፣ በስጋዋን በህሊናዋም ንጽሕት ናት ብለው ታላላቅ ሊቃውንት እንዳስተማሩ በንጽህናዋ በቅድስናዋ ምክንያት ሁላችንም እናከብራታለን፣ እናገናታለን። ይሄ ሁለተኛው ነጥብ ነው። ሶስተኛው ነጥብ ቅድስት ድንግልን የምናከብራት የምናገናት ለምንድን ነው ስንል ወላዲት አምላክ ስለሆነች ነው። ይህ ታላቅ ምስጢር ነው። እስቲ ምስጢርነቱን በተወሰነ መልኩ ማየት ይኖርብናል። እንግዲህ ወላዲት አምላክ ስንል ልጇ ኢየሱስ ክርስቶስን አማን በአማን የባህሪ አምላክ፣ እውነት በእውነት የባህሪ አምላክ ነው ብለን መመስከራችን ነው። አምላክነቱ የታወቀ ነው። በኢሳይያስ 9 ላይ ቁጥር 6 ላይ ሕፃን ተወልደ ለነ ሕፃን ተወለደልን ወልድ ተውበ ለነ ወንድ ልጅም ለኩነተ ስጋ ለልብሰተ ስጋ ተሰጠልን፣ አለቅነት በጫንቃው ላይ ይሆናል፣ ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል በማለት ከቅድስት ድንግል የሚወለደው አማኑኤል በእውነት ኃያል አምላክ መሆኑን መስክሯል። ሁሉም ራሱ ዮሐንስም አምላክ ዘበአማን ይለዋል። በአንደኛ ዮሐንስ መልእክቱ ምዕራፍ 5 ቁጥር 20 ላይ እውነተኛው አምላክ በማለት ኢየሱስ ክርስቶስን የባህሪ አምላክ መሆኑን መስክረዋል። ስለ ባህሪ አምላክነቱ ብሉያቱ ሐዲሳቱ ሁሉ ያስረዳሉ። ቅድስት ድንግል ተሞ ይህንን የባህሪ አምላክ በመውለዷ ወላዲት አምላክ አማን በአማን አምላክን በድንግልና ጽንሳ በድንግልና የወለደች እመ አምላክ ብላ ኦርቶዶክሳዊት ተዋህዶ ቤተ ክርስቲያናችን ታስረዳለች። እስቲ ስለ ተራቀቀው ምስጢር በነጥብ በነጥብ እንመልከት። ቅድስት ድንግል በቤተ መቅደስ ተቀምጣ ሐርና ወርቅን እያስማማች ስትፈት የእግዚአብሔር መልአክ ቅዱስ ገብርኤል ተገልጦ ይህንኑ ነው የነገራት። እፎኑ እንደምን ብትለው መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል ይጋረድሻል ማለት ነው። ከአንቺ የሚወለደው ቅዱስ ነው አለ። ቅዱስ 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 ተብለው ከሚመሰገኑት ከሶስቱ አካል አንዱ አካል ወልድ ነውና በአንድነቱ ምንታዌ በሶስትነቱ ርባዔ አራትነት ያልተቀላቀለው ተቀዳሚ ተከታይ የሌለው የአብ የባህሪ ልጅ ነውና ይገልጥላታል። የልዑል እግዚአብሔር ልጅ ይባላል በማለት ከመሰከረ በኋላ እንደውም ይሄድ ይሄድና ወአልቦ ማይለቅት ለመንግስቱ፣ ለመንግስቱ ፍጻሜ የለውም በማለት ልጇ ለመንግስቱ ፍጻሜ የሌለው አነ ቀዳማዊ ወአነ ዳህራዊ ብሎ ለዮሐንስ የነገረለት የተናገረው አልፋና ኦሜጋ እሱ መሆኑን ቅዱስ ገብርኤል መሰከረ። መጨረሻ ላይ ተነጋግረው ለእግዚአብሔር የሚሳነው ነገር የለም ባላት ጊዜ ቅድስት ድንግልም እንዲህ አለችው፣ ነይ አመተ እግዚአብሔር፣ እኔ እግዚአብሔር አገልጋዩ ነኝ። እኔን አገልጋዩን ለእሱነትነት ካበቃኝ እንደ ቃልህ ይደረግልኝ። ይሄ ምስጢር የተዋህዶ ምስጢር ነው። እንደ ቃልህ ይደረግልኝ ብላ የእምነት ቃሏን ስትሰጥ ቅድመ ዓለም የነበረ ያለ የሚኖር በእግዚአብሔርነት በአምላክነት በፈጣሪነት በመንግስት በአገዛዝ በስልጣን በእበይ በክብር በኃይል በክሂል በቅድምና ይህም በመሳሰለ ነገር ሁሉ ከአብ ከመንፈስ ቅዱስ ጋር የተካከለው ተቀዳሚ ተከታይ የሌለው እግዚአብሔር ወልድ የዕለት ጽንስ ሆኖ በማኅፀኗ ተጸነሰ። እንዘ ኢያዕርቅ እመንበረ ስብሐቲሁ ውስተ ማኅፀነ ድንግል ሀደረ ስጋ ኮነ ወተወልደ ይላል ሊቁ። ከጌትነቱ ክብር ሳለ ስጋ ሆነ። ዮሐንስም በወንጌላዊ ምን አለ? ቃል ስጋ ሆነ በእኛም አደረ ብሎ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቀዳማዊነቱን እግዚአብሔርነቱን በአብ በመንፈስ ቅዱስ ህልው የሆነው ብርሃን ህይወት የሆነው አካላዊ ቃል ቁጥር 14 ላይ ቃል ስጋ ሆነ በእኛም አደረ ይላል። አምላክ ሰው ሆነ፣ ሰው አምላክ ሆነ፣ ረቂቁ ግዙፍ ግዙፉ ረቂቅ ሆነ፣ የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ሆነ። እንቲያሁ ለቃል ኮነ ለስጋ ወእንቲያሁ ለስጋ ኮነ ለቃል። ከሁለት አካል አንድ አካል አካል ከሁለት ባህሪ አንድ ባህሪ ከሁለት ፈቃድ አንድ ፈቃድ ሆነ ተዋህዶ ጸና ምንታው የጠፋ ስለዚህ ድንቅ የተዋህዶ ምስጢር የተፈጸመባት በመሆኗ ቅድስት ድንግል ወላዲት አምላክ ናትና እናከብራታለን እናመሰግናታለን የእምነታችንን መጠሪያ እንኳን ብናስበው ይህንን ያመለክተናል ኦርቶዶክስ ተዋህዶ ሲባል ኦርቶ ማለት ቀጥ ያለ ማለት ነው ዶክሳ ማለት እምነት ምስጋና ማለት ነው ሰለስቱ ምዕት በኒቅያ ጉባኤ ተናግረውታል ተዋህዶ ስንል ደግሞ አምላክ ሰሆነ አምላክ ሰሆነ ከሁለት አካል ከሁለት ባህሪ አንድ ባህሪ ከሁለት ፈቃድ አንድ ፈቃድ አካላችንን አካል ባህሪያችንን ባህሪ አድርጎ አምላክ ሰሆነ የሚለውን ረቂቁን የተዋህዶን ምስጢር ያሳየናል ታዲያ ተዋህዶ የተፈጸመ ሲባል በማህፀነ ድንግል ተፈጸመ መስራቹ ማን ነው ደመረ መለኮቶ ደሚሮ ይላል አካለ መለኮቱን ከስጋ ጋር ያዋሃደ አካላዊ ቃል ነው እምነታችን ተዋህዶ የተመሰረተው የት ነው በማህፀነ ድንግል ነው ስለዚህ የድንግል ማርያምን ወላዲት አምላክነት ስናስብ የከበረች የእምነታችን መጠሪያ ሁልጊዜ በህሊናችን ይመጣል በትምህርተ ቧትም እንደምናነበው ተገምረዘ ይትገመር የማይወሰነው ተወሰነ የት በማህፀነ ድንግል አሁን ሊቃውንቱን ሁሉ ያስደነቃቸው ይህ ምስጢር ነው ለምሳሌ እግዚአብሔር በኢሳይያስ አድሮ በምዕራፍ 66 ቁጥር 1 ላይ ምን አለ ሰማይኒ መንበሬ ሰማይ ዙፋኔ ናት ወምድርኒ መከየደ እገሬ ምድርም የእግሬ መረገጫ ናት ለኔ ምን አይነት ቤት ትሰራላችሁ አለ እውነት ነው ከጽርሐ አርያም በላይ ርዝመቱ ከበርባሮስ በታች ጥልቀቱ ከአድማስ እስከ ናየብ ስፋቱ አይባልም ሁሉን የሚወስን እግዚአብሔር እንጂ እግዚአብሔርን የሚወስን የለም ነገር ግን እግዚአብሔር ሰማይና ምድር ዙፋኔ እግሬ መረገጫ ምን አይነት ቤት ትሰሩልኛላችሁ ብሎ ሲናገር አንድ ቤት አኑሮ ነው ያቺ ቤቱ ያቺ ማደሪያው ቅድስት ድንግል ነበረች እውነት ነው ሰማይ ዙፋኔ ነው አለ ማህፀኗን እንደ ዙፋን አድርጎ 9 ወር ከ5 ቀን ተቀመጠ ዳግሚት ሰማይ ተብላለች ምድር የእግሬ መረገጫ ናት አለ ድንግል ዳግሚት ምድር ሆና ድንግል ምድር ሆና 9 ወር ከ5 ቀን እግሩ ተረገጣት ስለዚህ ሰማይና ምድር የማይወስነውን አምላክ በማህፀኗ መሸከሟ እጅግ ይረቃል ለዚህ ነው እነ ኤፍሬም ሶሪያዊ ቡርክት አንቲ ተባረክሽ አንቺ ታብይም ሰማይ ከሰማይ ትበልጫለሽ ወትከብሪም ምድር ከምድርም ትከብሪያለሽ በማለት የተናገሩት ይህ ምስጢር ይረቃል ተገምረ ዘይትገመር ቅዱስ ያሬድም ምን ይላል ሰማይ ወምድር ዘያገምሮ እፎ እንጋ ማህፀነ ድንግል ጾሮ ሰማይና ምድር የማይችለው የሚወስነው ጌታ ምንኛ የመቤታችን ማህፀን ቻለው ይላል በጣም ይረቃል እንደውም ይልቅ ድጓ በተባለው መጽሐፉ ላይ ጾረቶ በከርሳ እንዘውቱ ይጸውራ የምሸከማ ሲሆን ድንግል ማርያም በማህፀኗ ተሸከመችው ይላል በደንብ አድርገን ካሰብነው ዓለምንም እሷንም የተሸከመ ልጇ ነው እሷ ደግሞ በማህፀኗ ተሸክመዋለች ጾረቶ በከርሳ ድንግል በማህፀኗ ተሸከመችው እንዘውቱ ይጸውራ የምሸከማት እሱ ሲሆን የሚለውን ረቂቁን ትምህርት አስተምሯል በመሆኑም ድንግል ማርያም ሀገረ እግዚአብሔር ተብላለች አስቀድሞም ዳዊት የእግዚአብሔር ሀገር ያንቺ ነገር ነክር ልዩ ነው ብሎ እንደተናገረ ንጉስ በከተማው በሀገሩ እንዲኖር ወልደ እግዚአብሔር ክርስቶስም ንጉሰ ነገስት ኢየሱስ ክርስቶስም ማህፀኗን እንደ ከተማ እንደ ዙፋን አድርጎ 9 ወር ከ5 ቀን ኑሮ ተወልዷል ለዚህ ነው በጣም ከሚገርመው ምስጢር አንዱ ሊቁ ያንጸባረቀው አባ ጊዮርጊስ የተናገረው ነው ምን አለ ከርሰ ድንግል አብዮ ተላለም አየራት ወተሰባም ሱራፊል ወኪሩቤል የድንግል ማህፀን አለ ከአየራት ይልቅ በለጠ በኪሩቤል በሱራፊል ዘንድም ተመሰገነ ከርሰ ድንግል ኮነታ ቦቶ ማህደረ ለእግዚአብሔር አዶናይ የድንግል ማርያም ማህፀን አዶናይ ለተባለ ለእግዚአብሔር ማደሪያውን ሆነ በማለት በእውነት ድንግል ማርያም ሀገረ እግዚአብሔር የመባሏን ምስጢር ይታላቅ ሊቅ እያራቀቀ እያመጠቀ ይናገረዋል ለዚህ ነው በምትለብሰው በምቤት ታችን ስዕል ላይ ልብሷ ሰማያዊ ቀለም ሆኖ ከላይ የሚሳለው ምክንያት ዳግሚት ሰማይ ናት ልብሷ ላይ ከዋክብቶች ተረሽተው እና ያለን ሰማይን በከዋክብት ያስጌጠውን አምላክ በእውነት በማህፀኗ የተሸከመች በክንዷ የታቀፈች በጀርባዋ ያዘለች ናትና ይህ ልብሷ ጭምር ዳግሚት ሰማይ መሆኗን ይመሰክርላታል እና ቅድስት ድንግልን በእውነት ወላዲት አምላክነቷን ካሰብ በእጅጉ የሚገርመው የማህፀኗ ነገር ነው ማህፀኗ ከኪሩቤል ሰረገላ ጋራ ተነጻጽሯል እነ አባ ጊዮርጊስ ታላላቅ፣ እነ ኤፍሬም ሶርያዊ፣ እነ ያዕቆብ ዘስሩግ ማኅፀኗን ከኪሩቤል ሰረገላ ጋር አነጻጽረዋል። ወላዲተ አምላክነቷን ሲያጎሉ ለምን በኪሩቤል ላይ የተቀመጠውን አምላክ በማኅፀኗ የተሸከመች በጀርባዋ ያዘለች በክንዷ የታቀፈች እሷ ስለሆነች። እስቲ ይችን ጥቂቷን ምስጢር እንመልከት። ሕዝቅኤል በፈለገ ኮቦር ኮቦር በተባለች ወንዝ ላይ ኪሩቤልን ተመለከታቸው። ምዕራፍ አንድ ላይ የእግዚአብሔርን ዙፋን ተሸክመዋል። ዙፋኑን ደግሞ በመንኮራኩር ይለዋል፣ በሰረገላ ወይም በእሳት ምሰሶ ደግፈውት ወልደ ጓለሚያው ይላል፣ የሰው ልጅ የሚመስል ይላል፣ እላያቸው ላይ ተቀምጧል። ያስፈራል ግርማው። ዳንኤልም ተመልክቷቸዋል፣ ዮሐንስም ባለራዩ ተመልክቷቸዋል። ያን አስፈሪውን አስደንጋጩን ዙፋን ተሸክመው እግዚአብሔርም በላያቸው ላይ ተቀምጦ ሕዝቅኤል ተመለከተ። ኢሳያስም በምዕራፍ 6 ቁጥር 3 ላይ በታላቅ ግርማ ኦዚያን በሞተበት ዓመት እግዚአብሔር ሲገለጥለት እነዚህ መላእክት ፊቱን ማየት አቅቷቸው በክሌቱ ክነፊሆሙ ይከድኑ ገጾሙ ወበክሌ ክነፊሆሙ ይከድኑ እግሮሙ ወበክሌ ክነፊሆሙ ይሰሩ አንጻረ ይላል። ዘርግተው ትምህርተ መስቀል ሰርተው አይቷቸዋል። ታዲያ እንዲህ ባለ ግርማ ኪሩቤል ሰረገላውን የተሸከሙትን አምላክ ድንግል በማኅፀኗ በመሸከሟ በጀርባ በማዘሏ በክንዷ በመታቀፏ ኪሩባዊ ሰረገላ የሚል ልዩ ስያሜ ከሊቃውን ተሰጥቷታል። ማን ይበልጣል ከኪሩቤል ከሱራፌልና ከቅድስት ድንግል ሲባል ለእኛ ማነጻጸር ቢከብደንም አነጻጽረው የተራቀቁ አባቶቻችንን ግን መጥቀስ አያቅተንም። ታላቁ ሊቅ ጊዮርጊስ እንዲህ ይላል፣ አንቲ ታቢም ኪሩቤል፣ አንቺ ከኪሩቤል ትበልጫለሽ። ወትፈደፍዲም ሱራፌል፣ ከሱራፌልም ትልቅያለሽ። ለምንድን ነው ይህን ያለው ሲባል፣ እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ። ልጅሽን አለ ኪሩቤልና ሱራፌል በእሳታማ ሰረገላ ይሸከሙታልና። ወበምጽናቲሁ ዘእሳት ይጼኑ መንበሮ፣ ዙፋኑንም በእሳት ምሰሶ ይደግፋሉና። አንቲ ሰ ጾርክዮ በከርስኪ፣ አንቺ ግን ያንን አምላክ በማኅፀንሽ ተሸከምሹ። ወአቀፍክዮ በአብራክኪ፣ በጉልበቶችሽም ታቀፍሹ። ወአዘልክዮ በዘባንኪ፣ በጀርባሽም አዘልሹ ካለ በኋላ ሲያነጻጽር ህየንተ ሰረገላ እሳት አብራክኪ ኮና፣ በእሳቱ ሰረገላ ፋንታ ጉልበቶችሽ ሆኑ አለ። እነዛ አምላክን የተሸከሙት በሰረገላቸው ነው፣ እሷ ደግሞ በጉልበቶቿን የተሸከመችው። ህየንተ ምጽናቲሁ ዘእሳት እደውኪ ኮና፣ በእሳቱ ምሰሶ ፈንታ እጆችሽ ሆኑ አለ። እነዛ ሰረገላውን በእሳት ምሰሶ ደገፉ። ቅድስት ድንግል ግን ዓለምን የሚደግፈውን አምላክ ሕፃናትን አለ ወርዳቸዋል ብለው በመሀል እጃቸው እንዲደግፏቸው በእጇ ደግፈዋለችና የእሳ ቱን መንኮራኩር ወይም ምሰሶ ከእመቤታችን ክንዶች ጋር አነጻጽሮ አስቀምጧል። ስለዚህ ወላዲት አምላክ በመሆኗ ክብሯ ገናንነቷ ታላቅ ነው። በማኅፀኗ የተሸከመችው ነዲድ እሳት ነው። በእውነት አልፋና ኦሜጋ ነው። ተቀዳሚ ተከታይ የሌለው የሀብ የባህሪ ልጅ ነው። ቅዱስ ያሬድ እንዲህ ይላል፣ በቃለ ኃይሉ ዘይፌትት በረደ ድንግል በከርሳ ግመረት ነደ እምግርማ እበዩ ሙሴ ዘሬደ እሞ ወላዲቶ ኮነቶ ገሃደ። በቃሉ ኃይል በረዱን የሚፈረካክሰውን የሚያጠቃቅነውን ሙሴ ከግርማው የተነሳ ሲና ላይ ተመልክቶት የራደለት የተንቀጠቀጠለት ነዲዱን እሳት ድንግል ማርያም በማኅፀኗ ተሸከመችው፣ እናቱ ወላጁን ሆነችው በማለት ይታላቅ ሊቅ ያስተምረናል። በመሆኑም ቅድስት ድንግል በእውነት ክብሯ ገናንነቷ ታላቅ ነው። የተሰጣት ጸጋ ፍጹም ነው። እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ መገኘቷ ከመትኩን መራሄተ ለሃይማኖት አባይ ደገኛው እምነት መሪን ትሆን ዘንድ እንዳለ ዮሐንስ አፈወርቅ እሷ ድንግል ወእም ስትባል እሱ አምላክ ወሰብ ይባላል። ስትወልደው ማኅተመ ድንግልናው አልተለወጠም፣ እሱም ሰው ሲሆን አምላክነቱ አልተለወጠም። ይህ ምስጢር የተሰናሰለባት የተሳሰረባት የተዋህዶ መገለጫ መዝገቡ ለቃል የተባለች የመለኮት አትራኖስ የተባለች ቅድስት ድንግል አትሮንሳችን እሷ ናት። ይልቁኑ ደግሞ አገልጋይ ስንላት እናት የሆነች እንዘ ዓመቱ ሞረሰያ እንዳለ ዓለምን ለሚገዛ ዓለም ለሚገዛለት ጌታ እናቱ የተባለች ድንግል ሆና ሳለች ከጡቶቿ ወተት የተገኙ ዓለም ከተፈጠረ ጀምሮ ይላል ኤፍሬም፣ እናት ሆና ድንግል፣ ድንግል ሆና እናት። በድንግልና ወተትን የምታስገኝ የለችም። ቅድስት ድንግል ግን ሁለቱም በማስተባበሯ በእውነት የተፈጥሮ ንግ ሰባበረችው አለ። ፈጣሪዋ ነህና አለ ለድንግል እናት ለጡቶቿ ወተት ሰጠሃለ ድንግል ሆና ሳለች ወተትን ሰጣታል። ፈጣሪዋ ስለሆንክ ልጇንህና ከሰጣሃት ወተት መልሰ ጠባህ ይላል። ድንግል ላንተ ለሁሉ መጋቢ ወተትን ሰጠች፣ ሰማያትን በዘረጋው ቀኝ እጅ ጡቶቿን ጨበጥህ ይላል። ይህን ብሎ ሊቃውንት ሁሉ ያመሰጠሩላት እናታችን ወላዲተ አምላክ ቅድስት ድንግል ማርያም ናት። ስለዚህ ክብሯ ይደንቀናል። ለምሳሌ እንደው ምልጃዋን እንኳን ብናይ ቅዱሳንን አማልዱን ከማ ከአምላካችሁ ከፈጣሪያችሁ፣ እሷን ግን ለምኝልን ከማ ከልጅሽ ይበልጣል። ለኪ ደሉ ዘም ሁሎሙ ቅዱሳን ትሳል ይለን ኦ ምልዕተ ጸጋ፣ ከቅዱሳን ሁሉ ይልቅ ምልዕተ ክብር ትለምኝልን ዘንድ አንቺ ላንቺ ይገባል። እሱንም ስለምነው ለምሳሌ ስለ ነቢያት፣ ስለ ሐዋርያት፣ ስለ ጻድቃን፣ ስለ ሰማዕታት ብለን ለም እንደነ ሙሴን አብነት አድርገን እንጠራዋለን። እሷን ግን አማላጅ አድርገን ስናቀር ይለያል። በእንተ ማኅፀና ዘጾረከ 9 ወር ከ5 ቀን ስለተሸከመ ማኅፀኗ፣ በእንተ አብራኪ አላህ አቀፋከ ስለታቀፉ ስለ ጉልበቶቿ፣ በእንተ አጥባት አላህ አጸናከ ስላሳደጉ ስለ ጡቶቿ፣ በእንተ ከናፍር ያለ ሳማከ ስለ ሳሙ ስለ ከንፈሮቿ፣ በእንተ አይዳው ያለ ገሰሳከ ስለ ዳሰሱ ስለ እጆቿ፣ በእንተ አይጋር ያለ አንሶ ሰዋ ምስሌከ ካንተ ጋራ ስለ ተመላለሱ እግሮቿ፣ በእንተ ከሷ ስለ ነሳው ነፍስ ስጋ አጥንት ጅማ ጠጉር ጥፍር ወረሰይኮ አህደም ስለ መለኮትከ ከመለኮትነት ጋራ አንድ አካል አንድ ባህሪ ስላደረግከው ብለን እሷን አማላጅ አድርገን እናቀርባለን። እሱም አምላካችን የእናት ልመና ፊት አያስመልስ አንገት አያስቀልስ ነውና በእውነት ምልጃዋን ልመናዋን ተቀብሎ ስርየተ ኃጢአትን ይሰጠናል። ለዚህ ነው ሊቁ ምን አለ? ቅድስት ድንግልን በእጅጉ ወደድኳት ብለ አትጨነቅ፣ ልጇ ኢየሱስ ክርስቶስ የወደዳትን ያህል አንተ መውደድ አትችልም አለ። ይሄ በጣም የሚገርም ቃል ነው። በመሆኑም የእናታችን የቅድስተ ቅዱሳን ንጽህናዋ፣ ቅድስናዋ፣ ክብሯ፣ ወላዲተ አምላክነቷ፣ ዘላለማዊ ድንግልናዋ በብሉይ በአዲስ በሊቃውንት የተመሰጠረ ሁሉ ንጽሕት ክብርት በሆነች በኦርቶዶክሳዊ ተዋህዶ ቤተ ክርስቲያን ይነገርላታል። የመድኃኔዓለም ቸርነት የእናታችን የቅድስተ ቅዱሳን የድንግል ማርያም ምልጃዋ፣ ረድኤቷ፣ እናታዊ በረከቷ፣ ጸሎተ ረድኤቷ ከሁላችን ጋር ይሁን። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ምስጋና ይግባው። ወስብሐት ለእግዚአብሔር።